ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ ነሐሴ 6 2012 ዓመተ ምህረት ዝግጅታችን ጀመረ። በመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ይሆናሉ ተብለው የሚጠበቁት ጆ ባይደን ቢመረጡ ምክትላቸው እንዲሆኑ የካሊፎርኒያዋን ሴኔተር ካማላ ሃሪስን ማጨታቸውን በይፋ አውጀዋል። ፕሬዚደንት ትራምፕ የባይደንን ምርጫ አልወደዱላቸውም።
She was probably nastier than even Pocahontas to Joe Biden.
ጆ ባይደን ላይ ምናልባትም ከፖካሆንታስ የማሳቹሴትስ ሴኔተር ኤሊዛቤት ዋረንን ማለታቸው ይመስላል። ቀድሞም እንደዛ ያሉ ስለሚጠሯቸው ከፖካሆንታስ የባሰች መጥፎ የነበረች ነች። ክብሩን በጣም እያዋረደች ስትናገረው ነበር። እንደዛ የሚያዋርድህን ሰው መምረጥ ይከብዳል። ሃሪስ መጥፎ ሰው ነች፣ ከዚህ በፊትም አዋርዳዋለች ብለዋል ፕሬዚደንቱ ትናንት ለጋዜጠኞች ሲናገሩ። የባይደን ምርጫ ትክክል ነው ያሉ የምርጫ ጉዳዮች ባለሙያም ይዘናል።
Joe Biden is probably running just a little bit behind where Hillary Clinton was running.
Joe Biden በ2016 Hillary Clinton በወጣት አፍሪካውያን አሜሪካውያን መራጮች በተለይም በወጣት አፍሪካውያን አሜሪካውያን ወንዶች ዘንድ ከነበራቸው ድጋፍ ሲነጻጸር ምናልባት የእሳቸው ትንሽ አነስ ሳይል አይቀርም። ስለዚህ እሳቸው በምርጫ ዘመቻው ውስጥ ከሚይዙት ሥራ አንዱ ለዚህ ማህበረሰብ ራሱን የቻለ ብርቱ ትኩረት በመስጠት ባለፈው ምርጫ እንደነበረው ያለ ድጋፍ ለማሰባሰብ መንቀሳቀስ ሊሆን ይችላል።
ሮበርት ግሪፊን የድምጽ ሰጪ ተመራማሪ ናቸው። ሐሳባቸውን በአብይ ርዕስ ዘገባችን ይናገራሉ። አወዛጋቢ ሆኖ ቆይቷል በተባለው የኦሮሚያ ፕሬዝዳንት ንግግር ላይም ዘገባና ትንታኔ ይዘናል።
ሀገር ምናስቀጥለው በየዳገቱ እያረፈን አይደለም፣ በየእንቅፋቱ እየወደቅን አይደለም። እንቅፋት እያነሳን ከውስጣችንም ከውጭም እንቅፋትን እያነሳን ነው ሀገር ምናስቀጥለው የሚል መርህ ነው ይዘን እየሄድን ያለ ነው እና ሰው የሰራውንም ስራ ሊበረታታ የሚገባውንም በርታ እያል ያጠፋውንም ደግሞ ተው አቁም እያል እንሄዳለን።
አቶ ንጉሱ ጥላሁን በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ናቸው። ዘገባለን። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ለዩናይትድ ስቴትስ ፕሬዝዳንትነት የሚወዳደሩት ጆ ባይደን እና በምክትል ፕሬዝዳንትነት አብረዋቸው እንዲወዳደሩ የሰየሟቸው ካሚላ ሃሪስ ዛሬ አብረው ለመስራት ለመጀመሪያ ጊዜ አንድ ላይ እንዲቀርቡ ይጠበቃል። ዓላማቸው በመጪው ህዳር ወር በሚካሄደው ምርጫ ፕሬዚደንት ዶናልድ ትራምፕን እና ምክትል ፕሬዚደንት ማይክ ፔንስን ማሸነፍ ነው። ሁለቱ ተወዳዳሪዎች አብረው ስለመስራትና የሀገሪቱን ህይወት ስለመመለስ ሀገሪቱን ወደፊት ለማራመድ ሲሉ ለሰራተኛ ቤተሰቦች የሚታገሉ ስለመሆናቸው በዌልሚንግተን ዴላወር ንግግር እንደሚያደርጉ የዘመቻ ክፍላቸው አስታውቋል። ባይደን ሃሪስን በኦፊሴል የሰየሙት ትላንት ማታ ሲሆን በዚህ ደረጃ ለመሰየም የመጀመሪያዋ ጥቁርና እስያዊት አሜሪካዊት ሴት እንዲሆኑ አድርጓል። ባይደን ለምን ሃሪስን እንደመረጡ ሲናገሩ በመጪው ህዳር ወር በሚካሄደው ምርጫ ካሸነፍን ከመጀመሪያውኑ ዕለት አንስተው በመምራት ስራቸው ለመሰማራት ዝግጁ በመሆናቸው ነው ብለዋል። ካሜላ ሃሪስ የፍልሰተኞች ልጅ ናቸው። አባታቸው ከጃሜካ እናታቸው ደግሞ ከህንድ የመጡ ፍልሰተኞች ናቸው። ሃሪስ በምክትል ፕሬዝዳንትነት ለመወዳደር የመጀመሪያዋ ጥቁርና የደቡብ እስያ አሜሪካዊት ሴት ሆነዋል። የ55 ዓመት ዕድሜዋ ሃሪስ በካሊፎርኒያ ክፍለ ግዛት የመጀመሪያዋ ጥቁር ዋና አቃቤ ሕግ ለመሆን በቅተዋል። ስልጣኑን ለማግኘት የመጀመሪያዋ ሴትም ሆነዋል። በያዝነው ዓመት በዩናይትድ ስቴትስ በሚካሄደው ፕሬዝዳንታዊ ምርጫ በመሳተፍ ለፕሬዝዳንትነት በተወዳደሩበት ወቅት መጀመሪያ ላይ ጠንካራ መሰረት አግኝተው የነበረ ቢሆንም በቀጣዮቹ ወራት የነበራቸው ድጋፍ እየቀነሰ በመሄዱ ባለፈው ታህሳስ ወር ከውድድሩ እንደሚወጡ አስታወቁ። ባለፈው መጋቢት ወር ደግሞ በጆ ባይደን አምናለሁ በማለት የባይደንን ውድድር እንደሚደግፉ አስታወቁ። ኢትዮጵያ ውስጥ ባለፈው 24 ሰዓታት ለ14,540 ሰዎች የኮቪድ-19 ምርመራ ተደርጎ 943 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ለአሜሪካ ድምጽ አስታውቋል። ባለፉት 24 ሰዓታት ውስጥ ለ14540 ሰዎች የተደረገው ምርመራ በሀገሪቱ እስከ ዛሬ ከተደረጉት የላቦራቶሪ ምርመራዎች ሁሉ ትልቁ አሃዝ መሆኑን ተገልጿል። በቫይረሱ የተያዙ ሰዎች 65 ከትግራይ፣ 108 ከኦሮሚያ፣ 24 ከሲዳማ፣ 3 ከደቡብ ክልል፣ 3 ከቤኒሻንጉል ጉሙዝ፣ 70 ከአማራ፣ 7 ከሶማሌ ክልል፣ 36 ከድሬዳዋ ከተማ እንዲሁም 612 ከአዲስ አበባ መሆናቸውም በአጠቃላይ በአሁኑ ሰዓት 13,618 ሰዎች በሕክምና ላይ ሲገኙ 338 ሰዎች እንዳገገሙ ተገልጿል። ባለፉት 24 ሰዓታት ከኮሮና ቫይረስ ጋር በተገናኘ የ23 ሰዎች ሕይወት ማለፉን የጤናው ሚኒስቴር ጨምሮ አስታውቋል። 15 በአስከሬን ምርመራ የተገኙ ሲሆን 5 ከአዲስ አበባ፣ 1 ከደቡብ ክልል፣ 1 ከትግራይ፣ 1 ከሶማሌ ክልል በድምሩ 8 ሰዎች ከለይቶ ማቆያ መሆናቸው ተገልጿል። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አባል ኢልሃም ኦማር ዛሬ ሚኒሶታ በተካሄደው የዲሞክራቶች የቅድሚያ ምርጫ የተደላደለ የገንዘብ ድጋፍ ምንጭ ያላቸውን ተወዳዳሪ ለማሸነፍ ችለዋል። የሚኒሶታ መራጮች በ58 ከመቶ ድምፅ ኦማርን መርጠዋል። ተወዳዳሪያቸው አንተን ሜልተን ሚክስ 39 ከመቶ በማግኘት ተሸንፈዋል። ኢልሃም ኦማር ሶማሊያዊት አሜሪካዊት መሆናቸው ይታወቃል። በሌላ የሶማሊያ ዜና ደግሞ ሙዱግ በተባለው የሶማሊያ ማዕከላዊ ክልል በአልሸባብና በታጠቁ ነዋሪዎች መካከል በተካሄደው ግጭት ቢያንስ 10 ሰዎች ሞተው 5 እንደቆሰሉ ተዘግቧል። ውጊያው ዛሬ የተጀመረው በከባድ የታጠቁ የአልሸባብ አማጽያን የሻቤሎ ነዋሪዎችን ግብር ለማስከፈል በሞከሩበት ወቅት ነው ተብሏል። አማጽያኑ ከፊሉን ክልል እንደሚቆጣጠሩ ተገልጿል። ቦታው የሶማሊያ 21ኛ ክፍል ብሔራዊ ወታደራዊ ኃይል ሰፈር ከሚገኝበት 20 ኪሎ ሜትር ይርቃል። መጀመሪያ ላይ በከባድ የታጠቁ የአልሸባብ ተዋጊዎች በመንደራችን በኩል ለማለፍ ጠየቁን፣ ኋላ ግን መንደራችንን ለመያዝ እንደፈለጉ ተረድተን ገጠምናቸው ሲሉ የመንደሩ ኃላፊ መሐመድ ኢብራሂም ለአሜሪካ ድምፅ ተናግረዋል። በውጊያው 8 የመንደሩ ነዋሪዎችና የተወሰኑ የአልሸባብ አማጽያን መገደላቸውን የመንደሩ ኃላፊ ጠቁመዋል። ወደ ኮቪድ-19 ዘገባ እናምራ። በደቡባዊ ፓሲፊክ በምትገኘው የኒውዚላንድ ትልቋ ከተማ ኦክላንድ ውስጥ በኮቪድ-19 ቫይረስ የተጠቁ 4 ሰዎች በመገኘታቸው የከተማይቱ እንቅስቃሴዎች ሙሉ በሙሉ ዝግ እንዲሆኑ መወሰኑ ተሰምቷል። በማህበረሰቡ መካከል ተላልፎ የተገኘው የኮሮና ቫይረስ የታየው ከመቶ ቀናት በኋላ በሀገሪቱ ለመጀመሪያ ጊዜ መሆኑ ነው። የአሜሪካ ድምፅ ዘጋቢ ፊል መርሰር ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ባለፈው ሰኔ ኒውዚላንድ የኮቪድ-19ን የወረርሽኝ በመዋጋት ድል ማድረጓን አውጃ ነበር። ጠቅላይ ሚኒስትር ጃሲንዳ አርደን አገሪቱ በተባበረ ኃይል ባልተለመደ መንገድ በአገሪቱ ቫይረሱን አሸንፈናል ማለታቸው ተሰምቷል። በዚያ ሳቢያም የተጣሉ የእንቅስቃሴ ገደቦች ሁሉ ተነስተው ሕይወት ከወረርሽኙ በፊት እንደነበረ ተመልሶ ነበር። የኒውዚላንድ ድንበርም ዝግ እንደሆነ ቆይቷል። ይሁን እንጂ የኮሮና ቫይረሱ ግን የትም አልሄደም። ለሶስት ወራት ማንም ላይ ሳይታይ ደብዛውን ካጠፋ በኋላ ኦክላንድ ከተማ ውስጥ 4 ሰዎች ላይ ብቅ ብሎ መታየቱ ተረጋግጧል። ከነዚያ 4 ሰዎች መካከል አንዳቸውም ቢሆን ወደ የትም አገር ተጉዘው አያውቁም። በሽታው ከየት እንዳገኛቸው ምንጩን ለማወቅ በአስቸኳይ ምርምር እየተደረገበት ነው። በዚህ ሳቢያም 1.6 ሚሊየን የሚሆነው የኦክላንድ ነዋሪ ሙሉ ለሙሉ ከየትኛውም እንቅስቃሴ እንዲታቀብና ንግድና ማህበራዊ ተቋማት በሙሉ ዝግ እንዲሆኑ ተወስኗል። የጤና ሚኒስትሩ ክሪስ ሂፕኪንስ ለአገሪቱ ሬዲዮ እንደተናገሩት በአውስትራሊያና በሌሎች አገሮች እንደታየው ቫይረሱ ፈጥኖ እንዳያንሰራራ ማገዱ አስፈላጊ መሆኑን አስታውቀዋል።
We're taking a very, very precautionary approach here.
እዚህ በጣም በጣም የተለየ ስልት ነው እየተከተልን ያለ ነው። በእንዲህ ያለ ፍጥነት ሁሉ ነገር ዝግ እንዲሆን የምንንቀሳቀሰው ሜልቦርን ላይ የሆነው እዚህ እንዳይደገምና ወረርሽኙን ለመከላከል ማድረግ ያለብን ሁሉ እንድናደርግ ነው። አየህ፣ ከሌሎች ሀገሮች የምትማረው ማድረግ ያለብህን ፈጥነህና አጠንክረህ በምታደርገው ነገር አትጎዳም። ፈጥነህ ስትንቀሳቀስ የተሻለ እድል ይኖርሃል።
የዓለም ጤና ድርጅት ኒውዚላንድን የኮሮና ቫይረስን በመከላከል የምታደርገውን የተሳካ ጥረት በማድነቅ እንደ ምሳሌ የሚያያትና የሚጠቅሳት አገር መሆኗ ይታወቃል።
አውስትራሊያ ዛሬ ብቻ 19 ሰዎች በኮሮና ቫይረስ እንደሞቱባት አስታውቃለች። 428 አዲስ የቫይረስ በሽተኞች ማግኘቷንም ገልጻለች። ሰዎች የሞቱት ካለፈው ሰኔ ወር አንስቶ የቫይረሱ መዛመት በበረታባት ደቡባዊ ክፍለ ግዛት ቪክቶሪያ መሆኑ ታውቋል። በቫይረሱ የሞቱት ሰዎች ዕድሜ በሰባዎችና በዘጠናዎቹ ዓመታት እንደነበር፣ አንዲት ሴት ደግሞ 100 ዓመት ዕድሜ እንደነበራቸው ጠቅላይ ሚኒስትር ዴቪድ አንድሬውስ ገልጸዋል። ዛሬ 410 አዲስ የቫይረሱ በሽተኞች እንደተገኙባትም ተዘግቧል። ዓለም አቀፉ ወረርሽኝ ኮሮና ቫይረስ በስፖርቱ ዓለምም ጫና ማሳደሩ ቀጥሏል። ሁለት አበይት የዩናይትድ ስቴትስ የኮሌጅ አትሌቲክ ጉባኤዎች በዘልማድ በበልግ ወይም በቀጣዮቹ ወራት የሚካሄደውን የኳስ ጨዋታ ጊዜ እንዲተላለፍ ወስነዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አትሌቶቹ ጠንካራና ወጣቶች በመሆናቸው ቫይረሱን የመታገል አቅም አላቸው በማለት ጨዋታው በተለመደው ጊዜ እንዲካሄድ ሲገፉ ቆይተዋል። ብሔራዊ የባስኬትቦል እና ብሔራዊ የሆኪ ሊጎች ወረርሽኙ ምክንያት የውድድር ጨዋታቸውን በተማከሉ ቦታዎች ለማካሄድ ተገደዋል። በርካታ የቤዝቦል ሊግ ተጫዋቾች በኮቪድ-19 ስለተያዙ ብዙ የውድድሮቹ ጊዜም ለማስተላለፍ ግድ ሆነባቸዋል። ወደ ኮቪድ-19 ክትባት ስናመራ ደግሞ 100 ሚሊዮን የሚሆኑ የኮቪድ-19 ክትባት ዶዞች ተመርተው እንዲቀርቡ በሀገሪቱ ፌዴራል መንግስትና በአንድ የዩናይትድ ስቴትስ የባዮቴክኖሎጂ ኩባንያ መካከል ስምምነት መደረጉን ፕሬዚደንት ትራምፕ ትላንት አስታውቀዋል። ክትባቱን ለማምረት የተዋዋለው ሞደርና ኩባንያ በክትባቱ መድኃኒት ላይ የፍተሻ ሙከራ እያካሄደ መሆኑ ሲዘገብ ቆይቷል። ኩባንያው የክትባቱን መድኃኒት የሰራው ከብሔራዊ አለርጂና የተላላፊ በሽታዎች ተቋም ጋር በመተባበር ነው። ዩናይትድ ስቴትስ ውስጥ 3 የክትባት መድኃኒቶች በሰዎች ላይ የመጨረሻ ደረጃ ሙከራ እየተደረገባቸው መሆኑ ተዘግቧል። የክትባቱ መድኃኒት ጥቅም ላይ እንዲውል ከጸደቀ በኋላ 100 ሚሊዮን ዶዞችን በፍጥነት ለማምረት ዝግጁ ነን፣ ከዚያም ወዲያውኑ 500 ሚሊዮን ክትባቶች ይመረታሉ ሲሉ ፕሬዚደንት ትራምፕ በዋይት ሀውስ በተደረገ ጋዜጣዊ ጉባኤ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ነሐሴ 6 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የብልጽግና ፓርቲ ከፍተኛ አመራር አባልና የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ከወራት በፊት ተናገሩት የተባለና ሾልኮ የወጣ ንግግር ባለፈው ሳምንት መገባደጃ በማህበራዊ መገናኛ ብዙሃን ተለቋል። ብዙ ንግግርም አስነስቷል።
አቶ ሽመልስ የተናገሩት ንግግር በጣም ጽንፈኛና አገራችን በተለይ አሁን ካለችበት አጣብቂኝ ሊያወጣ የማይችል ወደኋላ የሚያይ ከነገ ይልቅ ትናንትናን ከተስፋ ይልቅ ቂምን የቋጠረ ነው። ስለዚህ ይሄ ንግግር ተቀባይነት የለውም።
በዋሽንግተን ዲሲ አካባቢ ነዋሪና የመረጃ ቴክኖሎጂ ባለሙያ የሆኑት አቶ ግዛው ለገሰ በኢትዮጵያ ፖለቲካ ውስጥ ከኢህአፓ ጊዜ ጀምሮ ተሳታፊ የነበሩና በተለያዩ የሚዲያ ዘርፎች ማስተያየታቸውን በመግለጽ ይታወቃሉ። በምሽቱ ዲሞክራሲ በተግባር ክፍለ ጊዜ ሀሳባቸውን ያጋሩናል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ይሆናሉ ተብለው የሚጠበቁት የቀድሞ ምክትል ፕሬዝደንት ጆ ባይደን ቢመረጡ ምክትላቸው እንዲሆኑ የካሊፎርኒያዋን ሴኔተር ካማላ ሃሪስን ማጨታቸውን ትናንት በይፋ አሳውቀዋል። በዚህም የሕግ መወሰኛ ምክር ቤት አባሏ ካማላ ሃሪስ ከትልቆቹ የሀገሪቱ ፓርቲዎች አንዱን ወክለው በፕሬዝደንታዊ ምርጫ በመቅረብ የመጀመሪያዋ ጥቁር ሴት እንዲሁም የመጀመሪያ ከህንድ ቤተሰብ የተወለዱ ይሆናሉ። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች።
የ55 ዓመቷ ካማላ ሃሪስ ቀጣይቱ የዩናይትድ ስቴትስ ምክትል ፕሬዝደንት ሊሆኑ ይሆን? የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ጆ ባይደን ካማላ ሃሪስን በህዳሩ ምርጫ በእጩነት አብረዋቸው እንዲወዳደሩ እንደመረጧቸው በትናንትናው ዕለት ይፋ አድርገዋል። ያለ አንዳች ፍርሃት ለተራው ህዝብ ቆመው የሚታገሉ ከሀገራችን ግሩም የበቁ የህዝብ አገልጋዮች አንዷ ሲሉም ገልጸዋቸዋል። ካማላ ሃሪስ በአውራ ፓርቲ ፕሬዝዳንታዊ ፍክክር እንዲቀርቡ በመታጨት የመጀመሪያ ጥቁር ሴትና የመጀመሪያ የህንድ ዝርያ መሰረት ያላቸው ሰው ናቸው። በሀገሪቱ በዚህ ደረጃ ከቀረቡ ሴቶችም አራተኛ በመሆን ታሪክ ሰርተዋል። ራሳቸውም በዚሁ ፕሬዝዳንታዊ ምርጫ በዲሞክራቲክ ፓርቲው ተፎካካሪ ሆነው የተወዳደሩት የካሊፎርኒያዋ ሴኔተር ካማላ ሃሪስ ለእጩ ምክትል ፕሬዝዳንትነት በመታጨቴ ክብር ይሰማኛል ብለዋል። ጆ ባይደንንም አሜሪካውያንን አንድ አርገው ሊያስተሳስሩ የሚችሉ መሪ ሲሉ ገልጸዋቸዋል። ተንታኞች ጆ ባይደን አውጥተው አውርደው የሚበጇቸውን የማያሰጓቸውን እጩ ምክትል ፕሬዝዳንት አጭተዋል ይላሉ። ቁልፍ የሆነውን የህብረተሰብ ክፍል የአፍሪካውያን አሜሪካውያን መራጮችን ድጋፍ ለመሳብም የሚጠቅሟቸው ናቸው ሲሉ አስተያየታቸውን ይሰጣሉ። አንደኛው የዲሞክራሲና የመራጮች ጥናት ድርጅት የሚባል ቡድን የምርምር ኃላፊ ሮበርት ግሪፊን ናቸው።
Joe Biden is probably running just a little bit behind where Hillary Clinton was running.
ጆ ባይደን በ2016 ሂለሪ ክሊንተን በወጣት አፍሪካውያን አሜሪካውያን መራጮች በተለይም በወጣት አፍሪካውያን አሜሪካውያን ወንዶች ዘንድ ከነበራቸው ድጋፍ ሲነጻጸር ምናልባት የእሳቸው ትንሽ አነስ ሳይል አይቀርም። ስለዚህ እሳቸው በመርጫ ዘመቻው ውስጥ ከሚይዙት ስራ አንዱ ለዚህ ማህበረሰብ ራሱን የቻለ ብርቱ ትኩረት በመስጠት ባለፈው ምርጫ እንደነበረው ያለ ድጋፍ ለማሰባሰብ መንቀሳቀስ ሊሆን ይችላል።
ጆ ባይደን ካማላ ሃሪስን መምረጣቸውን ይፋ ባደረጉ በደቂቃዎች ውስጥ የፕሬዝዳንት ትራምፕ የምርጫ ዘመቻ በሚከተለው መልክ ዘምቶባቸዋል። Slow Joe and phony Kamala. ቀርፋፋው ጆና ቀጣፊቱ ካማላ አንድ ላይ ሆነው ለነሱ ግሩም ለአሜሪካ ግን መጥፎ ብሏቸዋል። ፕሬዝዳንት ትራምፕም የሚከተለውን አስተያየት ሰጥተዋል።
She was probably nastier than even Pocahontas. ጆ ባይደን
ላይ ምናልባትም ከፖካሆንታስ የማሳቹሴትስ ሴናተር ኤሊዛቤት ዋረንን ማለታቸው ይመስላል። ቀድሞም እንደዛ ያሉ ስለሚጠሯቸው ከፖካሆንታስ የባሰች መጥፎ የነበረች ነች። ክብሩን በጣም እያዋረደች ስትናገረው ነበር። እንደዛ የሚያዋርድህን ሰው መምረጥ ይከብዳል።
በቀጣዮቹ ሳምንታት ውስጥ የፕሬዝዳንት ትራምፕም የቀድሞ ምክትል ፕሬዝዳንት ጆ ባይደንም የምረጡኝ ዘመቻዎች በየበኩላቸው የካማላ ሃሪስን ማንነት ለመራጮች ለማስረዳት ይንቀሳቀሳሉ። ተንታኙ ሮበርት ግሪፊን ካማላን በደንብ የማያውቋቸው ብዙዎች መራጮች እንዳሉ ይናገራሉ።
There's still even about a third of Americans who would say that they don't have
enough. አሁንም ከአሜሪካውያን አንድ ሶስተኛ የሚሆኑት ስለ ካማላ ሃሪስ በደንብ አቋም ለመያዝ የሚያስችለን በቂ መረጃ እንደሌላቸው የሚናገሩ አሉ። ይሄ ግን በቀጣዮቹ ቀናት ውስጥ በተለይ የዲሞክራቲክ ፓርቲው ጉባኤ ጋር ስንደርስ ፈጥኖ ይቀየራል። በርግጥ ዩናይትድ ስቴትስ ሴኔተር ናቸው። ነገር ግን ማንነታቸውና ክንዋኔያቸው በይበልጥ በዝርዝር እየተገለጠ ይመጣል።
የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ጆ ባይደን ዛሬ ደላዌር ዊልሚንግተን ላይ ከካማላ ሃሪስ ጋር አንድ ላይ ሆነው እጩ ምክትል ፕሬዝዳንታቸውን ያስተዋውቃሉ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ቆንጅትን ለዘገባው። የትንታኔው መጽሔት ይቀጥላል። ወደ ተከታዩ የመጽሔት ርዕስ እንለፍ። የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ከስምንት ወራት በፊት እንደተናገሩት የተገለጸውና ሰሞኑን ይፋ የተደረገ አስተያየት ስህተት መሆኑን ገልጸው ሊገመገም እንደሚገባው ጠቅላይ ሚኒስትር አብይ አህመድ መናገራቸውን ቃል አቀባያቸው አቶ ንጉሱ ጥላሁን ለቪኦኤ በሰጡት ቃል ገልጸዋል። ከሰኔ 15ቱ ክስተት በኋላ ለመጀመሪያ ጊዜ ወደ ባህር ዳር የሄዱት ጠቅላይ ሚኒስትር አብይ አህመድ የአማራ ክልል ብልጽግና ፓርቲ ስብሰባ ላይ ተገኝተው ገለጻ ማድረጋቸውንና የአረንጓዴ አሻራ የችግኝ መርሃ ግብር ማጠቃለያ ፕሮግራም ላይ መገኘታቸውን የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አመልክተዋል። አስቴር ምስጋናው ነች ባህር ዳር የሚገኙትን አቶ ንጉሱ ጥላሁንን ያነጋገረችው። ተከታዩን አሰናድታለች።
ط ጠቅላይ ሚኒስትር አብይ አህመድ ወደ ባህር ዳር የመጡበት ጊዜ ባለፉት 3 ቀናት ሲካሄድ ከቆየው የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ጊዜ ጋር ተገጣጥሟል። ጠቅላይ ሚኒስትሩ በዚሁ የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ፕሮግራም ላይ መገኘታቸውንና ማብራሪያ መስጠታቸውን ደግሞ ቃል አቀባያቸው ለአሜሪካ ድምጽ አረጋግጠዋል። የጠቅላይ ሚኒስትሩ የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለቪኦኤ እንደተናገሩት ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል ሰሞኑን በማህበራዊ ሚዲያና በሌሎችም የመገናኛ ብዙሃን ትኩረት ስቦ የሰነበተው ጉዳይ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከስምንት ወራት በፊት ተናገሩት የተባለውና ሰሞኑን ይፋ የተደረገው የፖለቲካ አስተያየት ነው። አቶ ንጉሱ ጥላሁን እንደሚሉት ጠቅላይ ሚኒስትሩ በዚህ ርዕሰ ጉዳይ ላይ ለተሰብሳቢዎቹ ማብራሪያ ሰጥተዋል።
ክቡር ጠቅላይ ሚኒስትሩም ይሄ ጉዳይ ተነስቶላቸዋል። ይሄንን በተመለከተ ሀሳቡ ትክክል እንዳልሆነ የተላለፈው መልእክትም በይዘቱም በውጤቱም ትክክል እንዳልሆነ ሊታረም እርማት ሊደረግ እንደሚገባው እና ሊገመገምም እንደሚገባው ለተሰብሳቢዎቹ ለኮነ አረጋግጠዋል፣ ምላሽም ሰጥተዋል። ስለዚህ ይሄን ጉዳይ እኛ የምናየው የትኛውም አድራጎት፣ የትኛውም ንግግር፣ የትኛውም አመራር ከኢትዮጵያና ከኢትዮጵያውያን በላይ አይሆንም። ከኢትዮጵያና ከኢትዮጵያውያን በላይ ኢትዮጵያንና ኢትዮጵያውያንን እየገነባን ኢትዮጵያን እያሻገርን በውስጣችን ደግሞ የሚታዩ እንከኖችን እያረምን እንሄዳለን የሚል የጋራ ስምምነት ላይ ነው የተደረሰው። ትክክል ሀገር የምናስቀጥለው በየዳገቱ እያረፍን አይደለም፣ በየእንቅፋቱ እየወደቅን አይደለም። እንቅፋት እያነሳን ከውስጣችንም ከውጭም እንቅፋትን እያነሳን ነው ሀገር የምናስቀጥለው የሚል መርህ ነው ይዘን እየሄድን ያለ ነው እና ሰው የሰራውንም ስራ ሊበረታታ የሚገባውንም በርታ እያል ያጠፋውንም ደግሞ ተው አቁም እያል እንሄዳለን።
በአማራ ብልጽግና ፓርቲ ስብሰባ ላይም ቢሆን ጉዳዩ በሰፊው ውይይት እንደተደረገበት ነው አቶ ንጉሱ ያብራሩት።
አቶ ሽመልስ ንግግር ላይ በመሰረታዊነቱ በንግግሩ የተጠቀሱት ነጥቦች አንቺም ያነሳሻቸው ያላነሳሻቸውም ሌሎች ነጥቦች ስህተት ናቸው፣ ትክክልም አይደሉም፣ ሊታረሙም ይገባል፣ ትግልም ይደረግባቸዋል። በመጀመሪያ ደረጃ የእሳቸው ንግግር ተደርጓል በተባለ ከስምንት ወር ቆይታ በኋላ አሁን ብልጽግና ፓርቲ በኮንፈረንስ በሚያካሄድበት በባህር ዳርም በአዲስ አበባም ኦሮሚያም ብልጽግና ቅርንጫፍ የአማራም ውይይት በምናደርግበት ግምገማ በምናደርግበት ጊዜ ቁልፍ አጀንዳዎች ላይ በምንነጋገርበትና ውሳኔዎች በሚወሰኑበት ጊዜ እሳቸው ባነሱት ነገር ራሳቸው የሚገመገሙበትና ማብራሪያም የሚሰጡበት ተጠያቂነትም ካለ ተጠያቂነት የሚሰፍንበት መሆኑ እንደተጠበቀ ሆኖ ግን ዋናው ዓላማው ኦሮሞንና አማራን ማባላት ነው። ኦሮሞንና አማራን በማባላት በማጣላት በማናከስ አድርጎ ኢትዮጵያን ማፍረስ ነው። ይሄንን ለማድረግ ደግሞ የመጀመሪያው ቁልፉ አመራር ውስጥ ብጥብጥና ቀውስ ማንሳት ነው። ይሄ ብጥብጥና ቀውስ ወደ ህዝብ ሄዶ ህዝብ የሚጋጨው ግጭት ወደ ሀገር ሄዶ አገሬ ማፍረስ ነው። ስለዚህ አሁን የምንገኝበት ወቅት በእጅጉ ጥንቃቄ የሚጠይቅ አንዳንድ ወገኖች ይሄንኑ መረጃ ሰጥተው ለእኛው አመራሮች አድርሰው ለሚዲያ አድርሰው ምን ትሰራላችሁ ብለው ደግሞ ይቀሰቅሳሉ። የበሰለና የሰከነ አስተያየት ሲሰጥ ደግሞ አሁንም ይሄንን ሳይሆን የሚፈልጉትን ተራ ዘለፋና ስድብና ግጭት ውስጥ እንዲገባ ይቆሰቁሳሉ። ይሄ አይሆንም፣ ይሄ አልፎበታል። የማጋጨት ዘመን ያለፈበት ነው። አሁን የአንድነት ዘመን ነው። በአንድነት ውስጥ የሚኖሩ ልዩነቶች ይስተካከላሉ። በመሆኑም በእኛ በኩል ውይይቱ ላይም አንኳር ቦታ ይዞ የተወያየ ነው። እያንዳንዱ ጉዳይ በሀገራችን ውስጥ እኔም የማደርገው ይሁን እኔ የምናገረው ነገር ህዝብን ምን ያህል ያስቀኝ፣ ለህዝብ ምን ያህል ይመቻል፣ ግን ደግሞ ለእውነት ምን ያህል ይቀርባል ብዬ መሆን አለበት። ካልሆነ እኔ ከህዝብ በላይ አይደለሁም፣ እኔ ከሀገር በላይ አይደለሁም። የእኔ ንግግር ሊስተካከል ይችላል። የሰው ህይወት ሲጠፋ ግን፣ የሀገር ሀብትና ንብረት ሲወድም ግን ጊዜ ይወስዳል፣ አይስተካከልም፣ የሰው ህይወት አይመለስም። ስለዚህ ይህን የማዳን ጉዳይ ነው የምናተኩረው።
መንግስት ህግን የማስከበር ስራዎችን በሰፊው መስራት መቀጠሉንም አቶ ንጉሱ አስረድተዋል።
በአሁኑ ሰዓት በኦሮሚያ ውስጥ የአርቲስት አጫሉን ግድያ ተከትሎ በደረሱት ማንነት ላይ የተመሰረቱ ጥቃቶች ከ9500 በላይ ተጠርጣሪዎች ለህግ የቀረቡበት ከ1000 በላይ አመራሮች ላይ እርምጃ የተወሰደበት ሁኔታ እንዲኮላሽ ሌላ መልክ እንዲይዝ አሁንም ብጥብጡ እንዲነግስና ኢትዮጵያውያን በብሔርና በሃይማኖት እንዲባሉ ለማድረግ እሳት ላይ ነዳጅ የመነስነስ ስራ የመስራት ክቡር ጠቅላይ ሚኒስትሩም በማጠቃለያቸው ኢትዮጵያን መገንባት ግን ዛሬ ውጣ ውረድ ሊኖረው ይችላል እንጂ እጅግ የሚልቀውና የሚበዛው የኢትዮጵያ ህዝብ በለውጡ ተስፋ ጥሎ ደስተኛም ሆኖ የለውጡ ደጋፊ ነው። ይህንን የለውጥ ድጋፍ ያለው ድርጅትና መንግስት ይሄንን ለውጥ በምንም መልኩ ሊያንሸራትትና ወደ ኋላ ሊቀለብስ የሚችል ሁኔታ ሊኖር እንደማይችል፣ ነገር ግን ፈተናዎቹና ተግዳሮቶቹ ደግሞ ሰፊ መሆናቸውን፣ ፈተናና ተግዳሮት ደግሞ ሊያልፍ የሚችለው አመራር ነው። ይሄንን አመራር የመገንባት ነው። በነዚህ ላይ ነው አቅጣጫ ተቀምጦ ውይይቱም የተጠቃለለው ማለት ነው።
ከሰኔ 15ቱ ክስተት በኋላ ለመጀመሪያ ጊዜ ወደ ባህር ዳር ያቀኑት ጠቅላይ ሚኒስትር አብይ አህመድ በአማራ ብልጽግና ፓርቲ ስብሰባ ላይ ገለጻ ከማድረጋቸው በተጨማሪ የአረንጓዴ አሻራ የችግኝ መርሃ ግብር ማጠቃለያ ፕሮግራም ላይም ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ርዕስ እንለፍ። በትግራይ ክልል ለሚካሄደው ምርጫ የምረጡኝ ቅስቀሳ በመገናኛ ብዙሃን ዛሬ ተጀምሯል። ቅስቀሳው በኮሮና ቫይረስ ወረርሽኝ ምክንያት ህዝባዊ ስብሰባና ሰላማዊ ሰልፎች እንደማይኖሩ ተነግሯል። ሙሉጌታ አስባሃ የክልሉን የምርጫ ኮሚሽንና ፓርቲዎች በጉዳዩ ላይ አነጋግሮ ተከታዩን ዘግቧል።
ዛሬ ነሐሴ 6 2012 ዓ.ም ምረት በትግራይ ክልል ምርጫ የሚሳተፉ የፖለቲካ ፓርቲዎች ህወሓት፣ ሳልሳይ ወያነ፣ ባይቶና፣ የትግራይ ነጻነት ፓርቲና አሲምባ ዲሞክራሲያዊ ፓርቲ የምረጡኝ ቅስቀሳ ጀምረዋል። የትግራይ ምርጫ ኮሚሽን የህዝብ ግንኙነት ኃላፊና የኮሚሽኑ አመራር አባል አቶ መረሳ ጸሐይ እንደተናገሩት የምርጫ ቅስቀሳ በክልሉ ለማካሄድ መጀመሪያ ከፖለቲካ ፓርቲዎች ጋር በነጻ የአየር ሰዓት ጉዳይ ውይይት በማካሄድ ስምምነት ላይ ተደርሷል ብለዋል። በዚህ መሰረት በሶስት የቴሌቪዥን ጣቢያዎች ትግራይ ቴሌቪዥን፣ ድምጽ ወያነ ቴሌቪዥንና ትግራይ ሚዲያ ሃውስ እንዲሁም በሶስት የኤፍኤም ራዲዮዎችና አንድ የብሔራዊ ራዲዮ ፕሮግራማቸውን ማስተዋወቅ ጀምረዋል ብለዋል።
ለሚመጣው አንድ ወር ሙሉ የትግራይ ሚዲያዎች በቀን 10 ሰዓት ተኩል የትግራይ ህዝብን ስለ ምርጫ ነው የሚሰማ ማለት ነው። ከዜና በኋላ ፕራይም ታይም የሚባለው ለቅስቀሳ እንዲውል እያንዳንዱ ሚዲያ 1 ሰዓት ተኩል እንዲመድብ ተደርጓል።
የምርጫ ቅስቀሳ በመገናኛ ብዙሃን የሚተላለፍበት ጊዜ ደግሞ በጣም መለየቱ ገልጸው ይህ በየሳምንቱ እጣ በማውጣት ይሰራል ብለዋል። የምርጫ ቅስቀሳው የኮሮና ወረርሽኝ ለመከላከል ተብሎ በመንግስት የታወጀው ክልከላዎች በማክበር የሚካሄድ መሆኑም አቶ መረሳ ተናግሯል። ፓርቲዎቹ መገናኛ ብዙሃን በመጠቀም በየአካባቢው ደግሞ በድምጽ ማጉያ የምረጡኝ ቅስቀሳ ማድረግና እንዲሁም ኮሮና በመከላከል የቡድን ውይይት ማካሄድ እንደሚቻል ገልጸዋል።
በሌላ ቅስቀሳ የሚያካሄዱ ከሆነ ከኮማንድ ፖስትና ከኮቪድ ከጤና ከሱ ጋር መስማማት አለበት ማለት ነው። በሌላ ግን መቀስቀስ ይችላሉ፣ ግን እነዚህ ህጎቹ መጣስ አይችሉም ማለት ነው።
ለምርጫ የሚያስፈልግ ትልቅ ባጀት ለፓርቲዎቹ ይሰጣል በማለትም አቶ መረሳ ገልጿል። የዞንና የወረዳ ምርጫ አስፈጻሚዎች ስልጠናም እንደተሰጣቸው ነው የተናገሩት። በምርጫው ከሚሳተፉ ፓርቲዎች መካከል አንዱ የትግራይ ነጻነት ፓርቲ ነው። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ በሁሉም የምርጫ ክልሎች ፓርቲያቸው እንደሚሳተፍ ገልጸዋል። የምረጡኝ ቅስቀሳ በዛሬው ዕለት መጀመራቸው የተናገሩት ዶክተር ደጀን ይህ የምርጫ ቅስቀሳ ሂደት በመገናኛ ብዙሃን ብቻ መሆኑ የሚያስቸግር መሆኑ ብናውቅም ባገኘነው አማራጭ ፕሮግራማችን ለህዝብ እናሳውቃለን ብለዋል። የምርጫ ቅስቀሳ በጀት እስካሁን አልተሰጠንም ያሉት ዶክተር ደጀን የተጀመረው ቅስቀሳም ከራሳቸው ገንዘብ እየተጠቀሙ መሆናቸው ተናግረዋል። ሌላው በምርጫው 13 እጩዎች አቅርቦ የሚወዳደረው ፓርቲ አሲምባ ዲሞክራሲያዊ ፓርቲ ነው። የፓርቲው ሊቀመንበር አቶ ዶሪያስ ገዶም የምርጫ ቅስቀሳ የአየር ሰዓት ድልድል ፍትሐዊ ነው ብለው እንደሚያምኑ ገልጸው ፓርቲያቸው በኢሮብ ማህበረሰብ በዋናነት የሚወዳደር በመሆኑም በመገናኛ ብዙሀን በሳሆና በትግርኛ ቋንቋ ፕሮግራሙ እንደሚያስተዋውቅም ተናግረዋል።
ፓርቲዎች እንደ አቅማቸውና ባላቸው ወንበር መሰረት ጥሩ ተሳትፎ አድርገዋል። ስለዚህ የጊዜ ድልድሉ ጥሩ ነበር።
ፓርቲዎች ከመንግስት ጋር በሚያደርጉት ውይይት አሲምባ እንዳይሳተፍ እየተደረገ ነው፣ ይህም ሊስተካከል ይገባል ያሉት አቶ ዶሪ የወጣው የምርጫ ስርዓትም በህዝብ የተሰጠ ድምጽ በሚገባ የሚያስተናግድ ባለመሆኑ አንቀበለውም ብለዋል። ምርጫው ህጋዊ አይደለም በማለት በምርጫው እንደማይሳተፍ የገለጸው የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴም ምርጫው ህገ ወጥና ለቀጣይ የክልሉ የፖለቲካ ጉዞ የሚያበላሽ ነው በማለት ነቅፈዋል። የምርጫ ቅስቀሳ ሂደቱም አንድ ምርጫ ሊያሟላው የሚገባ ያላሟላ ነው በማለት ገልጸዋል።
የይምሰል ጨዋታ ነው ምርጫ ለማለት አያስኬድም። ምክንያቱም ገለልተኛ ምርጫ ቦርድ መኖር አለበት። አሁን በቲቪ ብቻ ተካሂዶ ቲቪ ደግሞ እንደሚታወቀው 80% የትግራይ ገጠር ነዋሪ ነው። የመብራትም የቲቪም አክሰስ የለውም። ስለዚህ ይሄ ህወሓትን የአምስት ዓመት አገዛዝን እውቅና ለመስጠት የሚካሄድ እክክልኝ ልከክህ አይነት አካሄድ ነው። ስለዚህ ምንም አይነት ፋይዳ የለውም። በምርጫ መስፈርት አያሟላም። በታሪክም እንደዚህ አይነት ምርጫ በዓለም ታይቶ አይታወቅም።
በትግራይ የሚሳተፉ ፓርቲዎች የምርጫ ምልክታቸው ትናንት ማምሻውን አስተዋውቋል። ህወሓት የንብ ምልክት፣ ባይቶና የሚዛን ምልክት፣ ሳልሳይ ወያነ ሁለት የተጣመሩ እጆች፣ የትግራይ ነጻነት ፓርቲ ደግሞ ነብር፣ አሲምባ ዲሞክራሲያዊ ፓርቲ የነጭ ማር ምልክታቸው መሆኑን የትግራይ ምርጫ ኮሚሽን አሳውቋል። የትግራይ ክልል የምርጫ ሂደት የቀጠለው ጉዳዩ አስመልክቶ በፌዴራል መንግስትና በክልሉ ያለው ልዩነት ባልተቋጨበት ሁኔታ ውስጥ ነው። የፌዴሬሽን ምክር ቤት በቅርቡ ለክልሉ በጻፈው ደብዳቤ ሂደቱ ህገ መንግስት የሚጥስ መሆኑን በመግለጽ ሊቆም እንደሚገባ ማሳሰቡ ይታወሳል። ማሳሰቢያውን ያልተቀበለ የክልሉ ምክር ቤት በበኩሉም ህገ መንግስትን የሚጥስ የፌዴሬሽን ምክር ቤት ምርጫ ያራዘመበት ሂደት እንጂ የትግራይ ክልል ምርጫ ለማካሄድ የደረሰበት ውሳኔ አይደለም በማለት አሳውቋል። በዚህ ጉዳይ የኢትዮጵያ ምርጫ ቦርድ አስተያየት ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ቦርዱ በሀገሪቱ በማንኛውም አካባቢ ምርጫ የማስፈጸም ስልጣን የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው በማለት ከዚህ ውጭ ለሚካሄድ ይህ ህገ መንግስታዊ ነው በማለት ሲገልጽ ቆይቷል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙሉጌታ። ወደ ተከታዩ ዘገባ እንለፍ። ጉዳያቸውን የሚያዩት ዳኛ እንዲቀየሩ እና አቶ ጃዋር መሐመድ ያቀረቡት አቤቱታ ውድቅ ተደርጎ የገንዘብ መቀጮ ተጠሎባቸዋል። ጠበቃቸው ቅሬታ አሰምተዋል። መለስካቸው አማሃ ዝርዝሩን ይዟል።
አቶ ጃዋር መሐመድን ጨምሮ 14 ተጠርጣሪዎች ከትናንት በስቲያ በነበረው ቀጠሯቸው የቅድሚያ ምርመራ ችሎቱን የሚመሩት ዳኛ ጉዳያችንን አለ አድሎ ያዩልናል ብለን ስለማናምን ይቀየሩልን ሲሉ ያቀረቡትን አቤቱታ ፍርድ ቤቱ ውድቅ አደረገው። በቀደመው ቀጠሮ ከተጠርጣሪዎቹ አንዱ አቶ ጃዋር መሐመድ ጉዳዩን የሚመለከቱት ዳኛ በገለልተኝነት እንደማይመረምሩት ማረጋገጫ ብለው ያቀረቡት ዳኛው አገኘው በእጄ ገብታል የሚል አይነት ፈገግታ በፊታቸው እንዳዩባቸው መናገራቸውን አቤቱታውን ውድቅ ያደረገው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ሌላኛው ችሎት አስረድቷል። ፍርድ ቤቱ አክሎም ዳኛ ይቀየርልን ለሚለው አቤቱታ የተጠርጣሪዎች ምክንያት ቀዳሚ ምርመራ ሊፈቀድ አይገባም የሚለው አቤቱታ ውድቅ መደረጉ፣ ሚዲያ ገብቶ እንዲዘግብ ይደረግ የሚለውንም አቤቱታችንን አልተቀበለም የሚሉትና ሌሎችንም ምክንያቶች ፍርድ ቤቱ በሐተታው ዘርዝረዋል። ፍርድ ቤቱ እነዚህንና ሌሎችን ለተጠርጣሪዎች አቤቱታ ምክንያቶች ናቸው የተባሉትን ከዘረዘረ በኋላ የቅድሚያ ምርመራ ችሎት ባለጉዳዮችን በጭብጡ ዙሪያ እንደማያከራክር በማስረዳት ሚናው ለከፍተኛ ፍርድ ቤቶች ማስረጃ መያዝ እንደሆነ አብራርተዋል። ይህ ችሎት ማሟገትም ሆነ ውሳኔ የመስጠት ስልጣን ስለሌለው አቤቱታው ተቀባይነት የለውም ብሏል። በሌላ በኩልም አቤት ባዮቹ ዳኛ ይነሳልን ብለው ሲጠይቁ ከግምት ውጪ ማስረጃ ሊቀርብበት የማይችልበት አእምሯዊ ሐሳብ ስለሆነ አቤቱታው ውድቅ ተደርጓል ብሏል ፍርድ ቤቱ። ፍርድ ቤቱ በመጨረሻም የተጠርጣሪዎች አቤቱታ ውድቅ መደረጉ በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ መሠረት የ500 ብር ቅጣት ጥሮባቸዋል። እንዲነሱ አቤቱታ የቀረበባቸው ዳኛም የጀመሩትን ጉዳይ እንደሚመለከቱም ፍርድ ቤቱ ወስኗል። ከተጠርጣሪ ጠበቆች አንዱ አቶ ከድር ቡሎ ለቪኦኤ እንደተናገሩት ፍርድ ቤቱ የቅድሚያ ምርመራን ጉዳይ ሲመለከት መደበኛ የሆኑ የማከራከር ስነ ስርዓቶችን ወይንም የስነ ስርዓት ሕግ አካሄዶችን ለመከተል እንደማይገደድ በመጥቀስ አቤቱታውን ውድቅ እንዳደረገው ጠቅሰው ቅሬታቸውን ገልጸዋል።
ፍርድ ቤቱ ይህን አይጠይቅም፣ ሕጉ ይህንን እንደ ግዴታ አይጥልም። ግን ምንድን ነው መታወቅ ያለበት? ፍርድ ቤት መሰረታዊ የወንጀል መርህ ምንድን ነው? አንድ ነገር የምን ህጉ ዝም ብል ያን መትርጉም ያለብህ ተጠርጣሪዎችን በሚጠቅም መልኩ ነው መትርጉም ያለበት እንጂ የእነሱ መልክ በምገፍ መልኩ መሆን የለበት። ይህንን እንግዲህ ፍርድ ቤቱ በዚህ አካሄድ መሄዱ እንደኛ እንደ ህግ ባለሙያ ባብነቱ አልታየኝም።
አቶ ከድር እንደገለጹልን ከሆነ የእናቶ ጃዋር መሐመድ ቀጠሮ መቼ እንደሚሆን ፍርድ ቤቱ ወደፊት ይገልጻል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ በእንዲህ እንዳለ የኢትዮጵያ ፌዴራል ፖሊስ ህገ መንግስታዊ ስርዓቱን በኃይል በማፍረስ አድራጎት ጠርጥሬያቸዋለሁ ያላቸውን በአዲስ አበባ የህወሀት ጽህፈት ቤት ኃላፊ አቶ ተወልደ ገብረ ጻድቅን ጨምሮ 5 ሰዎችን በድጋሚ ፍርድ ቤት አቅርቧቸዋል። በሌላ በኩል የአሁኑ ከቀደመው የጥርጣሬ ክስ የተለየ ይዘት የለውም ሲሉ የተጠርጣሪዎቹ ጠበቃ ተከራክረዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው ይዟል ተከታዩን ዘገባ።
ባለፈው ሳምንት መጨረሻ ላይ የፌዴራሉ ከፍተኛ ፍርድ ቤት ድረታ ምድብ አንደኛ የጊዜ ቀጠሮ ይግባኝ ሰሚ ችሎት በዋስ እንዲፈቱ ወስኖላቸው የነበሩትን አቶ ተወልደ ገብረጻድቅ በአዲስ አበባ የህወሓት ጽህፈት ቤት ኃላፊ፣ አቶ ተስፋለም ሂደጎ በሚኒስትር ዴኤታ ማዕረግ የህግ ጥናት ምርምር ምክትል ዳይሬክተር፣ አቶ አጽብሃ አለማየሁ የአቃቂ ቃሊቲ ክፍለ ከተማ የብሔራዊ መረጃና ደህንነት ኃላፊ፣ አቶ መሪው ጽጌ በአዲስ አበባ የህወሓት ጽህፈት ቤት ሾፌርና አቶ ስምዖን ዘገየ በዚሁ ጽህፈት ቤት ሾፌር የፌዴራል ፖሊስ በተለያዩ የወንጀል ድርጊት ጠርጥሬያቸዋለሁ ሲል በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቀረባቸው። ፖሊስ ለፍርድ ቤቱ እንዳስረዳው ተጠርጣሪዎቹ የመንግስትን ምስጢር ለውጭ ኃይሎችና ለአሸባሪዎች አሳልፈው በመስጠትና የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ሁከት እጃቸው እንዳለበት፣ እንደዚሁም ህገ መንግስታዊ ስርዓቱን ለማፍረስ በሚደረግ ተግባር ጠርጥሬያቸዋለሁ ሲል ፌዴራል ፖሊስ አብራርቶ ጉዳዩን ለማጣራት 14 ቀን ተጨማሪ የምርመራ ጊዜ ጠይቋል። የተከሳሽ ጠበቆች በበኩላቸው ይህ ጉዳይ ከዚህ በፊትም በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቀርቦ ከአንድ ወር በላይ ምርመራ የተደረገባቸው ነጥቦች ስለሆኑ ድጋሜ ሊነሱ አይገባም፣ ስለሆነም የተጠቀሱት ጉዳዮች የተጠርጣሪዎችን የዋስ መብት በመጣስ እንደገና በቁጥጥር ስር ሊውሉ አይገባም። በተለያዩ የሀገር ውስጥ ሀገራዊና ዓለም አቀፋዊ ሕጎች የተከበረውን የዋስ መብትንም በዘፈቀደ እስር ከአደጋ ላይ ይጥላል የሚል ክርክር ማቅረባቸውን ከተጠርጣሪ ጠበቆች አንዱ አቶ ታደለ ገብረ መድን ለቪኦኤ ገልጸዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮና ከዚህ ቀደም በፌዴራል መጀመሪያ ደረጃ ፍርድ ቤት እንደዚሁም በፌዴራል ከፍተኛ ፍርድ ቤት የቀጠሮ ይግባኝ ሰሚ ችሎት የታዩ መዝገቦች ተገልብጠው እንዲመጡ በማዘዝ ብይን ለመስጠት ጉዳዩን ለነሐሴ 11 ቀን 2012 ዓ.ም ቀጥሮታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የብልጽግና ፓርቲ ከፍተኛ አመራር አባልና የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ከወራት በፊት የተናገሩት ነው የተባለና ሾልኮ የወጣ ንግግር ባለፈው ሳምንት መገባደጃ በማህበራዊ መገናኛ ብዙሃን ተለቋል። አወዛጋቢና አነጋጋሪ እንደሆነ የሚነገረውን አቶ ሽመልስ አብዲሳ በኦሮምኛ ተናግረውታል የተባለውን ብልጽግና ፓርቲን የሚመሩ ባለስልጣናት ይጋሩት ይሆን? አቋማቸውስ ምን ይሆን የሚል ጥያቄ አስነስቷል። ጠቅላይ ሚኒስትር አብይ አህመድ ዛሬ ባህር ዳር ላይ ስለ ጉዳዩ በሰጡት ምላሽ ንግግሩ ስህተት እንደሆነ ጠቅሰው የአቶ ሽመልስ አስተያየት ሊገመገም እንደሚገባው መናገራቸውን ቃል አቀባያቸው አቶ ንጉሱ ጥላሁን በተለይ ለቪኦኤ መግለጻቸው ተዘግቧል። በዚህ ጉዳይ ላይ በወቅቱ ምላሽ እንዲሰጡን የጠየቅናቸው የፓርቲና የመንግስት ባለስልጣናት ፈቃደኛ ሳይሆኑ ቢቀሩም የአቶ ሽመልስን ንግግር ያደመጡና አስተያየታቸውን በማህበራዊ ሚዲያ ከገለጹ መካከል አቶ ግዛው ለገሰ አንዱ ናቸው። በዋሽንግተን ዲሲ አካባቢ ነዋሪና የመረጃ ቴክኖሎጂ ባለሙያ የሆኑት አቶ ግዛው በኢትዮጵያ ፖለቲካ ውስጥ ከኢህአፓግ ጀምሮ ተሳታፊ የነበሩና በተለያዩ የሚዲያ ዘርፎችም አስተያየቶቻቸውን በመግለጽ ይታወቃሉ። ደረጀ ደስታ አነጋግሯቸዋል።
ባሳለፍነው ሳምንት መገባደጃ ላይ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከወራት በፊት የተናገሩት ነው የተባለ አንድ ንግግር በማህበራዊ መገናኛ ብዙሃን ተለቋል። የብልጽግና ፓርቲ ከፍተኛ አመራር አባልና የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ በኦሮምኛ ተናግረውታል ከተባለው ውስጥ የብልጽግና ፓርቲን በአመራርነት የያዙ ባለስልጣናት አቋም የሚጋሩት ይሆን የሚል ጥያቄም አስነስቷል። ፖለቲካን እንደ ቁማር ጨዋታ የተመለከቱት አቶ ሽመልስ ኦህዴድ የህወሓት እንደነበረ ሁሉ እኛም ብልጽግናን የመሰረት ነው ከስልጣን ላለመውረድ ነው በማለት ብልጽግና ፓርቲ ራሱን የፈጠረበትን ምክንያት ያብራሩበት ይገኝበታል። የቋንቋ አጠቃቀምና ፖሊሲን አቋምን በሚመለከት የአማርኛ ቋንቋ እየሞተ መምጣትና የኦሮምኛ ቋንቋ በምትኩ በርካታ ተናጋሪዎችን እያፈራና በቁጥርም የበላይነቱን እየያዘ መምጣቱን መግለጻቸውን ፓርቲያቸውም ለዚህ እየሰራ መሆኑን ተሰምቷል። በአዲስ አበባ ጉዳይ ላይ መፍትሄ ብለው የተናገሩት ሌላኛውን ጥያቄ ያስነሳ ጉዳይ ሆኗል። አዲስ አበባን የፖለቲካ ዋጋ ረቤልሽ ለማድረግ ሰዎችን እያመጡ ማስፈርን፣ አዲስ አበባን ኢሬሌቨንት ለማድረግ እየሰራን ነው፣ ከምርጫ በኋላ የፌዴራል መንግስቱ መቀመጫ 4-5 ቦታ ለመክፈል እንፈልጋለን ማለታቸውም ተደምጧል። ፖለቲካን እንደ ተንኮልና ቁማር ጨዋታ የተመለከቱት አቶ ሽመልስ አሁን ኦሮሚያ ከልክ በላይ እየለማች ነው፣ ሌላ ክልል ከልክ በላይ እየተጎዳ ነው። ይህ ደግሞ እየሆነ ያለው የፌዴራሉን መንግስት ኦሮሚያን ስለተቆጣጠረ ነው ብለዋል። አባይን ተሻግረን ባህር ዳር ብዙ ሰርተናል፣ የቻልነውን አሳምነን ያልቻልነውን ግራ አጋብተናል ያሉት ንግግራቸው ብዙዎችን በተለይም የለውጡን ደጋፊዎች ግራ ያጋባቸው ሲሆን፣ ቀድሞውንም አውቀናል ያሉትን ደግሞ በቀደመው ተቃውሟቸው የበለጠ እንዲበረቱ ምክንያት የሆናቸው ይመስላል። ኢትዮጵያን እንደምትመቸን አድርገን እንገነባታለን፣ የገነባናትም ነው። ስለዚህ መክዳት የሚባለው ነገር የለም፣ ሊኖርም አይችልም ማለታቸው ከድተውናል ብለው የሚከሷቸውን ወገኖች ለማባበል የተጠቀሙበትም አባባል ነው ብለው የወሰዱላቸውም ሰዎች አሉ። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡን የጠየቅናቸው በኦሮሚያ የተለያዩ የብልጽግና ፓርቲ አመራር አባላት የተለያየ ምክንያት በመስጠት ፈቃደኛ ሆነው አልተገኙም። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ሰሞኑን በስብሰባ ላይ የነበሩ መሆኑን በመግለጽ በጉዳዩ ላይ ምንም መረጃ የሌላቸውና የተባለውንም ያልሰሙ መሆኑን እንደሚከተለው ገልጸውልናል።
ሰሞኑን በኮንፈረንስ ላይ ነበርን። የተለያዩ ኢንጌጅመንት ስለነበረን እዛ ላይ ስለነበርኩ እኔ በወቅቱ ስለምን እንደተናገሩ ምን እንደተናገረ መረጃ የለኝም። ጉዳዩ የተነገረው የሚለውን መረጃውን ሳገኝ ቢሰጣችሁ የተሻለ ነው የሚመስለኝ። እስካሁን ያለኝ መረጃ የለም።
አልሰሙትም ንግግራቸውን?
እኔ የሰማሁት ነገር የለም። ስብሰባ ላይ ስለነበርን አልሰማሁትም። ከሚዲያ ሞኒተሪንግ ያገኘሁት ነገር የለም። ኢንፎርሜሽኑ ስላልደረሰኝ መረጃውን ላጥራና ካጣራው በኋላ መረጃውን ቢሰጣቸው የተሻለ ይመስለኛል። ለአድማጭም እንደጠቀመ እሱ ስለሚሆን
የአቶ ሽመልስን ንግግር ያደመጡና አስተያየታቸውን በማህበራዊ ሚዲያ ከገለጹት መካከል አቶ ግዛው ለገሰ አንዱ ናቸው። በዋሽንግተን ዲሲ አካባቢ ነዋሪና የአይቲ ባለሙያ የሆኑት አቶ ግዛው በኢትዮጵያ ፖለቲካ ውስጥ ከኢህአፓ ጊዜ ጀምሮ ተሳታፊ የነበሩና በተለያዩ የሚዲያ ዘርፎችም አስተያየታቸውን በመግለጽ ይታወቃሉ። አነጋግረናቸዋል። በጽሁፋቸው ያሰፈሩትን ፍሬ ነገር በማብራራት ይጀምራሉ።
የአቶ ሽመልስ ንግግርን በሚመለከት ሁለት ነጥቦች ነው ያሰፈርኩት። አንዱ አቶ ሽመልስ የተናገሩት ንግግር በጣም ጽንፈኛና አገራችን በተለይ አሁን ካለችበት አጣብቂኝ ሊያወጣ የማይችል ወደኋላ የሚያይ ከነገ ይልቅ ትናንትናን ከተስፋ ይልቅ ቂምን የቋጠረ ነው። ስለዚህ ይሄ ንግግር ተቀባይነት የለውም። ሁለተኛው ደግሞ የኢትዮጵያ ፖለቲካ ለ40 ለ50 ዓመት በተለይ በወያኔ ዘመን ብዙ የቀበራቸው ቦምቦች አሉ። ህዝብን እርስ በርስ የለያየ ሀገር የሚገነባ ሳይሆን የሚያፈርስ ትርክት ያዘለና ዜጎቹን በዛ የቀረጸ ስለሆነ እነዚህ ቦምቦች ወይንም የዚህ የአቶ ሽመልስ አይነት ጽንፈኛ ንግግሮች ከጠላትም ከወዳጅም ወገን ዛሬ ብቻ ወደፊትም የሚመጡ ስለሆኑ አገራችንን ለማሻገር የሚደረገው ጥረት ቦምቦቹ በፈነዱ ቁጥር መሰረቱን መልቀቅ የለበትም የሚል ነው። ሰው በአንድ በኩል የሰውየው ነገር ትክክል አይደለም፣ በሁለተኛ ደግሞ የተባለው ነገር የሚጠበቅ እና መታረም ያለበት ሲሆን የያዝነውን የሽግግር መንገድ አጥብቀን መራመድ አለብን፣ እንዲያውም ፖለቲካችንን ለማሻሻል እድል ይሰጠናል ነው ባጭሩ ያልኩት።
እርስዎ በፖለቲካ ውስጥ የረዥም ጊዜ ልምድ አለዎት፣ ያው ከኢህአፓ ጀምሮ ተሳታፊ እንደሆኑ ከዛም በኋላ በቅንጅትም በዚህ በዓለም አቀፍ ቻርተር እንትን ውስጥ ተሳታፊ እንደነበሩ አስታውሳለሁ። ከሌሎችም በኢትዮጵያ ፖለቲካ ውስጥ በንቃት ከሚሳተፉ አንዳንድ የፖለቲካ አመራሮች ጋር የቅርብ ትውውቅ እንዳለዎት፣ ጓደኝነት እንዳለዎት አውቃለሁና አቶ ሽመልስ በንግግራቸው ላይ የፖለቲካ ሸፍጥ፣ ተንኮል እሳቸው የገለጹባቸውን አይነት አካሄድ የሚከተል እንደ ቁማር ብለውታል እንዲያውም እሳቸው እና የፖለቲካ ባህሪ እንደዛ ነው የግድ ፖለቲካ መሆን ያለበት ከልምዶ አንጻር እንዴት ነው?
ፖለቲካ መነሻው ዋናው ምሰሶ መሆን ያለበት መርህ ነው፣ ፕሪንሲፕል ነው፣ ቫሊዩ ነው ወይም እሴቶች ናቸው። ነገር ግን የፖለቲካ ስልጣን አካባቢ ስልጣን ለኔ ለዚህ ለዛ በሚል ከፍት መኖሩ እንደ ኢትዮጵያ በሽግግር ላይ ባሉ ሀገሮች ብቻ ሳይሆን በሰለጠኑ ሀገሮችም አሉ። እንደው አንድ ምሳሌ ለመጥቀስ ለምሳሌ በአሜሪካ ውስጥ የትረምፕ ፕሬዚደንሲ የጥቁር አሜሪካዊው በሶስተኛ ፓርቲነት ለማወዳደር ጥቁሮች ለባይደን የሚሰጡትን ድምጽ ለመቀነስ ካኒ ዌስት የሚባለው ሰውዬ ማለት ነው ካኒ ዌስትን የትረምፕ ሰዎች የትረምፕ ጠበቆች በትረምፕ ገንዘብ ያስመዘገቡ ነው። ሶ ቁማር ሸፍጥ ከአገር ከመገንባት አንጻር ሳይሆን ስልጣን ርብርቦች ላይ ሚና ሊኖረው ይችላል። ሁለቱ ግን የተለየ ነው። የአቶ ሽመልስ ንግግር አይ ቲንክ አጽንኦት ሰጥተን መናገር ያለብን በተለይ ሰሞኑን ኢትዮጵያ ውስጥ ደቡብ ምስራቅ ኢትዮጵያ በተደረገው ሃይማኖትና ዘር ተኮር በሆነ ጭፍጨፋ የአቶ ሽመልስ ንግግር በዛ አውድ በሚታይበት ጊዜ ዶክተር አብይ መደመር የሚለውን የሚጣረስ ብቻ ሳይሆን በአንድ በኩል የእሳቸውን ትርክት የሚሰሙ መንጫቸውን ሊስሉ የሚችሉበት፣ በሌላ በኩል ደግሞ ከሌላ አካባቢ የመጡና ሌላ ሃይማኖት ያላቸው ሰዎች ለህይወታቸው ዋስትና አጥተው በሰቀቆት የሚኖርበት ሆነ ይፈጥራል። ስለዚህ ቁማሩ ስልጣን አካባቢ የሰውን ህይወት የአገርን አንድነት በማይነካ መልኩ ቢሆን ሌላም ሀገር አለ ብለን ልናልፎ እንችላለን። የእሳቸው ግን የፖለቲካ ቁማር ሳይሆን የሀገር ግንባታና የህዝብ ደህንነት ቁማር ነው። ስለዚህ ተቀባይነት ሊኖረው አይችልም።
ይህ አቋም የብልጽግና አቋም ነው ብለው ያምናሉ አንዳንድ ሰዎች? አቶ ሽመልስ በብልጽግና ፓርቲ ውስጥ ካላቸው ቦታና ካላቸውም የመንግስት ኃላፊነት አንጻር ለከፍተኛ የብልጽግና ፓርቲ አመራር አባላትም ካላቸው ቅርበትና ወዳጅነት አንጻር ፓርቲው አቋምም ሊሆን ይችላል የሚል ጥርጣሬ ያነሳሉ። ሌሎች ደግሞ ያው በግላቸው የተሰጠ አስተያየት ነው ብለው ያነሳሉ። እርሶ ምን ይመስሎታል?
ለእኔ የብልጽግና ይሁን አይሁን የሚለው ብዙም አስፈላጊ አይደለም። አቶ ሽመልስ የብልጽግና ከፍተኛ አመራርና የኦሮሚያ ክልል አስተዳዳሪ ወይም ገዢ ስለሆኑ ያደረጉት ንግግር ተጽዕኖ የግል ብቻ ተደርጎ ሊታይ አይችልም። ቢያንስ በጽሁፉ ላይ የምንገለጽኩት ይሄ ትርክት አቶ ሽመልስ የተናገሯቸው ደባዎች እና ቁማሮች የብልጽግና እንዳልሆኑ እኔና ሌሎች ገስ የምናደርገው ሳይሆን እነሱ ራሳቸው አቶ ሽመልስም የብልጽግና ድርጅትም እንደ ድርጅት ወጥተው እነዚህ የእኛ አቋም አይደሉም። በነገራችን ላይ እነዚህ አቋሞች በወያኔ ጊዜ የተተከሉ ያበቡ ፍሬዎች ናቸው። አሁን ሽግግሩን እናደርጋለን የምንለው እነዚህን አይነት ትርክቶች ቀብረን አዳዲስ ትርክቶች የምናወጣ መሆኑን ለማሳየት ከተፈለገ ብልጽግና ይህንን ዝም ብሎ ሊያልፈው አይችልም። አቶ ሽመልስም ዝም ብሎ ያፎ ለምታ ነው ወይም ቁማር ነው ወይም ጊዜው አልፎበታል ሊል አይችልም። እነዚህ ነገሮች እድል ይፈጥራሉ። ይሄ አሁን የአቶ ሽመልስ ንግግር አዲስ ትርክትና አንድነትን ያማከለ ከትናንት ይልቅ ነገን ተስፋ የሚያሰንቅ አዲስ አይነት ትርክት ለመሰነቅ እድል ይፈጥራል። ስለዚህ በእኔ ግምት የብልጽግና ሆነ አልሆነ ብልጽግና ዝም ብሎ ሊያልፎ የሚገባ ነገር አይደለም። የብልጽግና ቁማር፣ የብልጽግና ትርክት እና የብልጽግና የወደፊት ዓላማ አለመሆኑን በማያሻማ እንኳን መናገር አለባቸው። ያ ካልሆነ አንደኛ በብልጽግና ውስጥ ጥርጣሬ እንዲዳብር በወያኔ ጊዜ የነበረው አይነት የዘር ጥርጣሬ እያደገ እንዲሄድ ያደርገዋል። ሁለተኛ ለቲፒኤልኤፍ አይነት እና ሌሎች ጽንፈኛ ኃይሎች በር ይከፍታል፣ ብልጽግናን ለመከፋፈል በዚህ ምክንያት ስጋት የሚሰማቸውን ሰዎች ወደ ነውጡ ኃይል ለማዛወር ይረዳል። በሶስተኛ ደረጃ ደግሞ ዶክተር አብይ ስልጣን ከመጣ በኋላ የዶክተር አብይን የለውጥ አካሄድ ከጽንፈኛ የኦሮሞ ብሔርተኞች ጋር ሊያያይዙ የሚሞክሩ ሰዎችን፣ ድርጅቶችን ያጎለብታል። ስለዚህ ትክክለኛ የሚሆነው ከፖለቲካም ከሞራልም ከራዕይም አንጻር ብልጽግና ራሱን ከዚህ እንደሌለበትና የተሻለ ትርክት ወይንም አቋም ወይንም ራዕይ እንዳለው ማሳየት አለ።
ያንን አቋሙን ከማሳየት ውጪ እርስዎም በጽሁፎ ላይ የጠቀሱት ደግሞ አለ። ለምሳሌ በአቶ ሽመልስስ ይሄ ጉዳይ በኃላፊነት ሊያስጠይቃቸው የሚገባ ጉዳይ ነው ወይ? እርስዎ እንዲያውም አዎ ይገባል፣ በይቅርታ መጠየቅ ይኖርባቸዋል ብለው ነው ያነሱት። ይሄ ደግሞ በይቅርታ ብቻ መታለፍ ያለበት ጉዳይ አይደለም የሚልም አስተያየት እዛው በሶ ጽሁፍ ላይ ተሰጥቶ አይቻለሁ። ምን ይላሉ እዚህ ላይ?
እኔ ቅድም እንዳልኩት ብዙ ቦምቦች የተተከሉበት ሀገር፣ ብዙ ስልጣን ላይ ያሉ ሰዎች የተገነቡበት ስብዕናና ራዕይ የተበላሸ መሆኑን አውቃለሁ። በአንጻሩም አሁን ያለው ኢትዮጵያ ውስጥ ያለው ለውጥ ገና በእግሩ መሄድ ያልጀመረ እና በብዙ ጠላቶች የተወጠረ ስለሆነ በተቻለ መጠን በትናንሽ ወይንም ይሄ ትንሽ ነገር ነው ማለት አልፈልግም፣ ግን በተቻለ መጠን በሁሉ ነገር ላይ ከየከረረ ጥር መደረጉ ተገቢ አይመስለኝም። አቶ ሽመልስ ይቅርታ ቢያደርጉ ብልጽግና ወጥቶ ይሄ ነገር ስህተት መሆኑን በማያሻማ ከሆነና ወደፊት የሚሄድበት ራዕይ ከዚህ የተሻለ መሆኑን ማሳየት አለበት። መንግስት ውስጥ ያሉ ብልጽግና ውስጥ ያሉ ከኦሮሞም ከአማራም ከሶማሌም ከሌሎቹም ያሉ ሰዎች የአቶ ሽመልስን ስህተት ያምናሉ ብዬ አስባለሁ። ይቅርታ ባለፈ ግን የበለጠ ለሚያውቁት ሰዎች ቤኔፊት ኦፍ ዘ ዳውት እሰጣለሁ።
እንግዲህ ይህ ጥርጣሬ ተለይቶት በማያውቀው የኢትዮጵያ ፖለቲካ ባህል ላይ በተለይም ደግሞ አሁን ይበልጥ ከብሔር ፖለቲካ ጋር ሁሉም ነገር እየተያያዘ በሚታይበት ጊዜ የፖለቲካ ባህላችን ላይ የመተማመኑ ላይ የሚፈጥረው ተጽዕኖ ምንድን ነው ይላሉ?
አንዱ ትልቁ ችግሩ የፖለቲካ ባህላችን ነው። ይህንን ባህል ደግሞ ልንቀይር የምንችለው ባህሉን የምንጫወተው ሰዎች ስንቀየር ነው። ከሎሌነት ወደ ዜግነት ስንሻገር ነው። ወደ ዜግነት የምናደርገው ሽግግር ደግሞ ጊዜ የሚፈጅ ብዙ ውጣ ውረድ የሚኖረው፣ አንዳንዶች የሚወድቁ ሌሎች የሚነሱበት ቦታ ነው። እንደዚህ አይነት ነገሮች በሚመጡበት ጊዜ ግለሰብ ላይ ከማተኮር ባህሉ ላይ ማተኮር ያስፈልጋል። እንደገና ግልጽ መሆን የምፈልገው አቶ ሽመልስ ያሉት በማያሻማ አኳኋን ምንም ጥያቄ በሌለው መልክ ትክክል አይደሉም። መጥፎ ንግግር ነው የተናገሩት። ይሁንና ባህላችን እንቀይር በምንልበት ጊዜ እንደዚህ አይነት ነገሮች ሲመጡ ወደፊት የሚኖረን የፖለቲካ ባህል ይሄን አጋጣሚ ተቀይረን እንዴት እንለውጣለን? እኔ ከራሴ ጀምሬ ራሴን እንዴት እለውጣለሁ? ቤተሰቤን፣ ያለሁበትን ሲቪል ሶሳይቲ ወይንም ማህበረሰብ እንዴት እለውጣለሁ የሚል ውስጥ መግባት አለበት። ሰው አንዱ ነገር የኢትዮጵያ ፖለቲካ የሚያጠቃው ምንድን ነው? በየቀኑ በሚነሱ መጥፎ ድርጊቶች ላይ የበለጠ ትኩረት እናደርጋለን። መዋቅራዊ፣ ባህላዊ፣ ቀጣይነት ያላቸውና መሰረታዊ የሆኑ ለውጦች ላይ ከማተኮር ይልቅ በየቀኑ ቅድም እንዳልኩት የሚፈነዱ ቦምቦች ላይ እናበዛለን። ስለዚህ ተስፋ የማደርገው ብልጽግና የኢትዮጵያ ኦፖዚሽን ውስጥም ያሉ አቶ ሽመልስም ይሄን አጋጣሚ ለፖለቲካ ባህላችን ለፖለቲካ ራዕያችን መቀየሪያ ጥሩ እድል መሆኑን አወስደው ከሰውየው ስህተት ባለፈ ቢመካከሩበት፣ ቢነጋገሩበት፣ ቢወያዩበት ጥሩ እድል ነው ብዬ ገምታለሁ።
አመሰግናለሁኝ አቶ ግዛው።
በጣም አመሰግናለሁ ደረጀ። እግዚአብሔር
አመሰግናለሁ ደረጀ። ወደ ተከታዩ ዘገባ እንለፍ። የኮቪድ-19 ወረርሽኝ ደቡብ አፍሪካ ውስጥ መስፋፋት ከጀመረ አንስቶ እስካሁን ባለው ጊዜ እዚያ በስደተኝነት ይኖሩ የነበሩ ከአስር በላይ ኢትዮጵያውያን በበሽታው ምክንያት መሞታቸው ተነግሯል። ከማህበረሰቡ መሪዎች አንዱን ያነጋገረው ገልሞ ዳዊት ዝርዝሩን ይዟል።
አቶ ፋኖስ ኃይሌ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ጸሐፊ፣ የኮሮና በሽታ በአገሩ ከተከሰተ ወዲህ በደቡብ አፍሪካ ነዋሪ የነበሩ ቢያንስ ከአስር በላይ ትውልድ ኢትዮጵያውያን በኮሮና በሽታ ህይወታቸው አልፈዋል ብለዋል።
በደቡብ አፍሪካ ዘጠኝ ፕሮቪንሶች ወይም በእኛ ሀገር አጠራር እንግዲህ ክልሎች አሉ። በተለያየ ፕሮቪንስ ላይ የእኛም ሰዎች እንግዲህ በበሽታው የተጠቁበት ሁኔታ ነው ያለው። በግምት ከአስር የማንሱ ኢትዮጵያውያን በበሽታው ተጠቅቶ ህይወታቸው ያለፈበት ሁኔታ ነው ያለው። ያው አስክሬናቸውን ወደ አገር ቤት ለመሸኛት አይፈቀድም። ይሄ እንግዲህ የዓለም አቀፍ ህግ ነው። አንድ ሰው የኮቪድ ታማሚ ሆኖ በዛ ሀገር ከሞተው እዛው ሀገር ነው የሚቀበረው እና አንዳንድ እንግዲህ ባሉበት ሙኒሲፓሊቲዎች የቀብር አቅጣጫዎችን እንድናሳይ እኛ ጋር ነው የሚደውሉት እና ከአስር የማንሱ ኢትዮጵያውያን እንግዲህ እዚህ ሀገር እንግዲህ ህይወታቸው አልፎ እዚሁ ደቡብ አፍሪካ ነው የተቀበሩት። ጆሃንስበርግ፣ እንዲሁም ሊምፖፖ፣ ፖሞላንጋ እናም ዌስተርን ኬፕ ወደ ኬፕታውን ማለት ነው። በእነዚህ ኤሪያዎች ላይ እንግዲህ ወገኖቻችንን ያጠንበት ሁኔታ ነው ያለው።
አቶ ፋኖስ በአሁኑ ወቅት በሽታው በደቡብ አፍሪካ በሰፊው መስፋፋቱ በአገሩ የሚኖሩ ትውልድ ኢትዮጵያውያንን አስጊ ሁኔታ ላይ ጥሏቸዋል ብለዋል። የደቡብ አፍሪካ መንግስት በሽታው መስፋፋቱን ተከትሎ እርምጃዎችን ወስዷል። በሀገሩ ያሉ ትውልድ ኢትዮጵያውያን ወረርሽኙን ተከትሎ የተወሰደው እርምጃ ህይወታቸውን ማናጋቱን ይናገራሉ። መለስ ጎጃም በጆሃንስበርግ ከተማ አቅራቢያ የሚኖር ትውልድ ኢትዮጵያዊ ነው። የአንድ ልጅ አባት መለስ ባለው ትንሽዬ የፍጆታ እቃ መሸጫ ሱቅ ቤተሰቡን ማስተዳደር እየከበደው እንደመጣ ይናገራል።
ገበያ የለም። ይህን ያህል የምናገኘው በፊት ባለቤትም ሰው ቤት ነበረ፣ ቡና ፍልተ ያው እንትን የምችለው እዛ ሁኔታ ያው ይሄ በሽታ ከገባ ወዲህ ስራም ይሄን አይልም ነው። በተለይ አሁን ባህር ዳር ሆኖ በሰብ ላለው ሰው በጣም ከባድ ነው። የቤት ኪራይ ያስቸግራል። ድሮ የሚሸጡ እቃዎች ብዙ ነገሮች አሉ እዚህ ሀገር። አሁን ሰዎች የዚህ ሀገር ዜጋ የሚጠቀሙ ነገሮች እንትን አሉ። እነዛን አሁን አንሸጥም፣ በሽታም ስላለ ተከልክለዋል። በዛ ሁኔታ እሱ የሚሰራ ሰው በጣም ደካማ ነው። አሁን 3000 የሚሰራ ሰው 1000 ሊሰራ ነው በአሁኑ ጊዜ። አሁን ዜጋ ነው በብዛት እየሞተ ያለው። ለወደፊት እንግዲህ ምን አይነት ጥንቃቄ ይኖራል? እንግዲህ እኛ አሁን ለወደፊት ሰው ውስጥ እንዴት ሆኖ ይኖራል የሚባለው ነገር እንግዲህ በጣም ከባድ ነው፣ አስቸጋሪ። በዚህ ከቀጠለ በሽታ ካልቆመ እንግዲህ ያው ሰው ይታመማል። ግማሽ እየዳነ ግማሽ እየሞተ ነው ያለው።
ጋዲሳ ገመቹ በደቡብ አፍሪካ ለስምንት ዓመታት ኖረዋል። በጉልበት ስራ እንደሚተዳደር የገለጸው ጋዲሳ የኮሮና ቫይረስ ከተከሰተ ወዲህ ስራ በመጥፋቱ ለችግር መዳረጉን ይናገራል።
ኩምኒኩን ይሁን ኢኮኖሚ ትባዬ ነው ሚሄደ ሲገሌራ በቀጥ ወደ ኬሱ ማሰበቢ ንሳ
የዚህ በሽታ መከሰት በሀገሩ በስደተኝነት የምንኖር ሰዎችን በኢኮኖሚ ረገድ በጣም ነው ይጎዳል። ምክንያቱም የሀገሩ ዜጎችን የሚረዳው የደቡብ አፍሪካ መንግስት ነው። ትውልድ ኢትዮጵያውያን ስደተኞች ወይም የሌላ ሀገር ዜጎች ተወላጆችን የሚረዳ አካል የለም። ስለዚህ ክፉኛ ተጎድተን ያለ ነው። ወደ ሀገራችን እንዳንመለስ ድንበር ዝግ ነው። ዛሬ እንጂ ነገ ምን እንደሚገጥመን አናውቅም ይላል ጋዲሳ። ጋዲሳ ስራ የተቋረጠባቸው ኢትዮጵያውያን መንገድ ላይ የወጡ እንዳሉ ጭምር ገልጸው እሱም በጓደኛው ቤት በጊዜያዊነት ተጠልለው እንዳለ ተናግረዋል። ጋዲሳ እንዲሁም ሌሎች ያነጋገርናቸው ደቡብ አፍሪካ ነዋሪ ትውልድ ኢትዮጵያውያን ለብዙዎች ሰብአዊ ድጋፍ እንደሚያስፈልጋቸው ገልጸው ነገር ግን ስደተኞችን ያገዘ አካል እስካሁን አለመኖሩን ጠቁመዋል። በደቡብ አፍሪካ የትውልድ ኢትዮጵያ ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ የመካከለኛው ምስራቅ ረዳት አስተዳዳሪ ማይክል ሃርቪ በቅርቡ በሰጡት ቃል የዩናይትድ ስቴትስ ምክር ቤት ለመካከለኛው ምስራቅ የጸረ ኮቪድ-19 ትግል ድጋፍ የሚውል መጠነ ሰፊ ተጨማሪ ወጪ መፍቀዱን ገልጸዋል። ዩናይትድ ስቴትስ በዩኤስኤአይዲ እና በውጭ ጉዳይ ሚኒስቴር በኩል ለመካከለኛው ምስራቅ የኮቪድ-19 ምላሽ እስካሁን ከ205 ሚሊዮን ዶላር በላይ ወጪ አድርጋለች። ይህም ዩናይትድ ስቴትስ እስካሁን በዓለም ዙሪያ ለጸረ ኮቪድ-19 ትግል የሰጠችው 1.5 ቢሊዮን ዶላር ድጋፍ አካል መሆኑን ርዕሰ አንቀጹ ጨምሮ አስረድቷል። የገንዘብ ድጋፉም አይነተኛ ዓላማ በዓለም ዙሪያ መንግስታት፣ ዓለም አቀፍ ድርጅቶችና መንግስታዊ ያልሆኑ አካላት የጤና ጥበቃ ትምህርቶችን እንዲያሻሽሉ፣ የጤና ተቋማትን ደህንነት እንዲጠብቁ፣ የላቦራቶሪ የበሽታዎች ቅኝትና ፈጣን ምላሽ አቅማቸውን እንዲያጎለብቱ ለመርዳት መሆኑን ርዕሰ አንቀጹ አትቷል። የጸረ ኮቪድ የገንዘብ ድጋፉ በመካከለኛው ምስራቅ ለሁሉም ሀገሮች ደርሷል ማለት ይቻላል ብለዋል ረዳት አስተዳዳሪው። የሊቢያ፣ የየመን፣ የኢራቅና የሶሪያ ግጭቶች የክልሉ ሀገሮች ላይ ከፍተኛ ጫና ያሳደሩባቸው ይሁን እንጂ ሀገሮቹ የጤና ጥበቃ ተቋሞቻቸው በጸረ ኮቪድ ምላሽ እጅግ በጣም የተዋጣ ክንዋኔ አስመዝግበዋል ሲሉ ባለስልጣኑ ማይክል ሃርቪ አስረድተዋል።
And we are extremely proud of that because we have invested so heavily in building the capacity of those healthcare systems.
የጤና ጥበቃ ስርዓቶቻቸውን አቅም ለመገንባት መጠነ ሰፊ መዋለ ንዋይ በማፍሰሳችን ጥሩ ውጤት ያሳዩ በመሆኑ እኛም እጅግ በጣም ኩራት ይሰማናል። የፖለቲካ አመራሮቹም ቢሆኑ በሌሎች ብዙ የዓለም አካባቢዎች ካየነው በተለየ ለጉዳዩ ትልቅ ትኩረት ሰጥተው ሰርተዋል። አሁን የሚያሳስበን በኮቪድ-19 ምክንያት እንቅስቃሴዎች በመዘጋታቸው የተነሳ ሊያስከፍል የሚችለው ኢኮኖሚያዊ ዋጋ ነው። ፈጥነው አገግመው የኢኮኖሚ እድገቱን ለመመለስ እንዲችሉ ለማድረግ እንዴት ነው የምንችለው?
ኮሮና ቫይረስ መዛመቱን በጀመረበት ጊዜ ዩናይትድ ስቴትስ የእርዳታ እጇን ዘርግታ ለመቀበል ፈቃደኛ ሳትሆን የቀረች አንዲት ሀገር ብቻ መሆኑን የልማት ተራድኦ ድርጅት የመካከለኛው ምስራቅ ረዳት አስተዳዳሪው ሃርቪ ገልጸዋል።
Iran declined. It is tragic and heartbreaking how hard the Iranian people were hit by COVID.
ኢራን እምቢ ብላለች። የኢራን ህዝብ በኮቪድ ምክንያት የደረሰበት ከባድ ጉዳት እጅግ በጣም የሚያሳዝን ነው። በአገሪቱ በብዛት አረጋውያን፣ ጎልማሶችና ልጆች አብረው አንድ ላይ ይኖራሉ። በዓለም ዙሪያ በወረርሽኙ በከባዱ የተመቱት በዚህ መልክ የሚኖሩ ቤተሰቦች መሆናቸውን እየሰማን ነው። ስለዚህ እኛም ሁኔታውን እንከታተላለን፣ ለመርዳትም ዝግጁነታችንን እንቀጥላለን።
የዩናይትድ ስቴትስ መንግስት ለዓለም አቀፍ የጸረ ኮቪድ-19 ምላሽ 20.5 ቢሊዮን ዶላር መድቧል። ወረርሽኙን ለመዋጋት የሚደረጉ ጥረቶችን መምራቱን ለመቀጠልም ቁርጠኝነቱ ይቀጥላል ያለው ሩስ አንቀጹ የረዳት የዩኤስኤአይዲ አስተዳዳሪው ሃርቪ ዩናይትድ ስቴትስ ምንጊዜም ቢሆን ለተቸገሩ ደራሽ ነች ሲሉ የተናገሩትን ጠቅሶ ጽሑፉን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።